ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፈውን ጊዜ በሰላም ውስጥ ተጠብቆን እግራችን በረገጠበት በገባንና በወጣንበት ስፍራ ሁሉ እግዚአብሔር ተጠንቅቆልን ወገኖቼ ለዚህች ለተወደደች ምሽት ደሞ እንድንበቃ ፈቃዱ ሆኗልና እግዚአብሔርን እጅግ አድርገን እናመሰግናለን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሁለተኛ ሳሙኤል መጽሐፍ ጥናታችንን ከምዕራፍ 17 ቁጥር 22 እስከ ምዕራፍ 18 ቁጥር 33 ድረስ አብረን አንድ ላይ እንመለከታለን። ጌታ በምህረቱ ባለ ጠጋ ነው፣ ታላቅም ድንቅ ነው። ስለዚህ ዛሬው ምሽት በጌታ መንፈስ ቅዱስ አስተማሪነት እንግዲህ ይህንን ድንቅ የሆነውን ቃሉን ደግሞ ያስተምረናል፣ ይገልጥልናል። እስቲ በማስቀደም ዝማሬን እናድምጥ። ዝማሬ እግዚአብሔር የተመሰገነ ይሁን። በዝማሬውም ያገለገለን ወንድማችን ዳንኤልን እግዚአብሔር ባለበት ስፍራና በኑሮው አብዝቶ ይባርከው። በእውነት የእግዚአብሔር ፍቅር ወዳጆቼ ከአእምሮአችን በላይ ነው። ምህረቱና ቸርነቱ ለኛ የሚያደርግልንን ብናስብ በአንደበታችንም ልንገልጸው አንችልም። እግዚአብሔር ይክበር ይመስገን። እናመስግን። ጌታ ሆይ እውነት አንተ ለኛ የምታደርግልን ቸርነት እግዚአብሔር አባታችንና አምላካችን ሆይ ስናስበው ስናሰላስለው መግለጽ አንችልም። እነሆ ከአእምሮአችን በላይ ይሆንብናል። ጌታ ሆይ ላንተ የምንሰጠው ሌላ ምንም ነገር የለንም። እኛም በዚህ ምድር ያለውም ነገር ሁሉ ያንተ ነው። እግዚአብሔር አባታችን ሆይ ከአንደበታችን የሚፈልቀውን ይህንን ምስጋና ተቀበል። አንተ ብሩክ ነህ። አንተ ጌታዬ ሆይ ለዘላለም ጸንተ የምትኖርን ፍጥረታትን ሁሉ በስርዓት የምትመራ እንዳንተ ያለ ንጉሥ እንዳንተ ያለ አምላክ ማን ነው? አቤቱ አምላካችን ሆይ አይናችን ድንቅን ነገር አየች። ስለዚህም ደግሞ በአንተ ደስ ይለናል። እግዚአብሔር ሆይ ነፍሳችን አንተን ታምናለችና ፈጽሞ እንደማትወርቅ እነሆ ጌታችንና አምላካችን ሆይ እናምናለን። ጌታ ሆይ ተመስገን። በዚህ ጊዜ ደግሞ ቃልህን አስተምረን። ከዚህ ከምንማረው የእውነት ቃልህ እግዚአብሔር አምላካችን ሆይ ለዚህ ዘመናችን የሚተርፍልን መንፈሳዊ ምግብ እነሆ እየተመገብን ማደግ እንድንችል እርዳን። ጌታችንና መድኃኒታችን ሆይ እግሮቻችን ጌታ ሆይ ጸንተው በቤት ይቆሙ ዘንድ ነው አንተ በመንፈስ ቅዱስ እንድታጠነክራቸው እንለምናሃለን። በደላችንን ጥፋታችንንም ሁሉ ስንፍናችንንም ሁሉ ይቅር በለን። ዓለማውቃችንን ደግሞ እርዳ። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮች ዛሬ የምንመለከተው የመጽሐፍ ቅዱስ ክፍላችን ሁለተኛ ሳሙኤል ምዕራፍ 17 ቁጥር 22 ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ሳሙኤል ምዕራፍ 17 ቁጥር 22ን ተመልከቱ። ወዳጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ወደ መጨረሻ ላይ አቤሴሎምና የእስራኤልም ሰዎች ሁሉ ያርካዊው የኩሲ ምክር ከአቂጦፌል ምክር ይሻላል ማለታቸውን ተመልክተናል። የኩሲ ምክር የተሻለ እንደሆነ አቤሴሎምና አብረውት የነበሩ ሰዎች ተቀብለዋል። ከዳዊት እይታ አንጻር ስንመለከተው ከአቂጦፌል ይልቅ የኩሲ ምክር በእውነትም መልካም ነበር። እግዚአብሔር ዳዊትን ለመታደግ እየተንቀሳቀሰ ነው ማለታችን ይታወሳል። ለዳዊት የተሰጠውን ማስጠንቀቂያ እስቲ ከዚህ ቀጥለን እንመልከት። ሕዝቡን ሁሉ ለማስተባበርና በአቤሴሎም ስር እንዲሰለፍ ለማድረግ በመንቀሳቀስ ላይ እያሉ ኩሲ የማስጠንቀቂያ ምልክት ወደ ዳዊት ላከ። ወዲያውኑ ዳዊትና ተከታዮቹ የዮርዳኖስን ወንዝ ተሻግረው ሸሹ። ከጥቂት ጊዜ በኋላ ደግሞ ስለ ስለላ መረቡን ቅስቀሳ እንመለከታለን። መልእክቱ እንደደረሰው ዳዊት ወዲያውኑ ነበር ርምጃ የወሰደው። እስቲ ከቁጥር 22 የሆነውን ነገር እንመልከት። ዳዊትና ከርሱም ጋር የነበሩት ሁሉ ተነስተው ዮርዳኖስን ተሻገሩ። እስኪ ነጋም ድረስ ዮርዳኖስን ሳይሻገር አንድ ሰው እንኳን አልቀረም ይላል። እንግዲህ ተመልከቱ አኪጦፌል ራሱን ስለማጥፋቱ ደሞ ከዚህ ቀጥሎ ነው የምናገኘው። አኪጦፌል የተከበረ አማካሪ ነበር። በዚህም ላይ ደግሞ ትዕቢተኛ ሰው ነበር። ይህ ሰው ለአቤሴሎም የሰጠው ምክር ተቀባይነት በማጣቱ እንደ ተደፈረና ከእንግዲህ ወዲህ እንደማያስፈልግ አድርጎ ራሱን ቆጠረ። ከቁጥር 23 እንደምንመለከተው ራሱን በራሱ አጠፋ። አቤሴሎም ከመላው እስራኤል ነገድ ብዙ ሕዝብ አሰባስቧል። በጦሩ ብዛት ተመክቶ ዳዊትን ማሳደዱንም ቀጥሏል። እስቲ ከቁጥር 24 እስከ 26 ያለውን ደግሞ ቀጥለን እንመልከት። ዳዊትም ወደ መሃናይም መጣ። አቤሴሎምም ከርሱም ጋር የእስራኤል ልጆች ሁሉ ዮርዳኖስን ተሻገሩ። አቤሴሎምም በጭፍራ ላይ በኢዮአብ ስፍራ
አማሳይን ሾመ። አሜሳይም የይስማኤላዊ ሰው የዮቴር ልጅ ነበር። እርሱም የዩአብን እናት የጽሩያን እህት የናሆስን ልጅ አብያግን አግብቶ ነበር። እስራኤልና አቤሴሎምም በገለዓድ ምድር ሰፈሩ ይላል ዳዊት። እድሜ ልኩም በስደትና በመንከራተት ኖሯል ወዳጆቼ። ባሁኑ ጊዜ ግን ምንም እንኳን ቀጥተኛ ባልሆነ መንገድ ቢሆን ያሳደደው ያለው የራሱ ኃጢአት ነው። ዳዊት በጣም በሚያስቸግር ሁኔታ ውስጥ ነበር። ከኢየሩሳሌም ይኮበለለው በቂ ዝግጅት ሳይደርግም ነበር። ጥቂት ታማኝ ሰዎች ብቻ አብረውት ነበሩ። እስቲ አለፍ ብለን ከቁጥር 7 እስከ 9 ያለውን ቃል ደግሞ እንመልከት። ዳዊትም ወደ መሃናይም በመጣ ጊዜ በአሞን ልጆች አገር በረባት የነበረ የናሆስ ልጅ ዩኤስቢ የሎዶባርም ሰው ያሚኤል ልጅ ማኪር የሮግሊሚም ሰው ገለዳዊው ቤርዜሊ ሕዝቡ በምድረ በዳ ተርቧል፣ ደክሟል፣ ተጠምቷል ብለው ምንጣፍ፣ ዳካ፣ የሸክላም ዕቃ ይበሉም ዘንድ ስንዴ፣ ገብስ፣ ዱቄት፣ የተጠበሰ ሼት፣ ባቄላ፣ ምስር፣ የተቆላ ሽምብራ፣ ማር፣ ቅቤ፣ በጎች፣ የላምም ምርጎ ለዳዊትና ከርሱ ጋር ለነበሩት ሕዝብ አመጡላቸው ይላል። ልብ በሉ፣ በዚህ ወቅት ዳዊት ብዙ ደጋፊዎች እንዳሉት ተረድቷል። ዳዊትን ያውቁታል፣ ጦረኛ መሆኑንም ያውቃሉ። አቤሴሎም መሰሪና አታላይ ስለነበር አንዳንድ ባለስልጣኖች በርሱ ላይ እምነት የላቸውም፣ በዳዊት ላይ ግን እምነት ነበራቸው። ስለዚህም በችግርና በመከራቸው ወቅት የሚያስፈልጋቸውን ሁሉ ይዘው ለነ ዳዊት ደረሱላቸው። የታሪኩን ሂደት ስንመለከት አንዳንድ ነገሮች ያስደንቁናል። የአቤሴሎም መዘግየት ዳዊት ከተባባሪዎቹ አንዳንድ ነገሮችን እንዲያገኝና ጦሩን በሚገባ እንዲያደራጅ ምቹ ሁኔታን ፈጥሮለታል። እስቲ ስለ ጦርነቱ የሚያወሳውን ክፍል ከምዕራፍ 18 ከቁጥር 1 እስከ 2 ያለውን ስፍራ አብረን እንመልከት። ዳዊትም ከርሱ ጋር የነበሩትን ሕዝብ ቆጠረ፣ ሻለቆችንና የመቶ አለቆችንም ሾመላቸው። ዳዊትም ሕዝቡን ከኢዮአብ እጅ በታች ሲሶን፣ ከኢዮአብም ወንድ ከጽሩያ ልጅ ከአቢሳ እጅ በታች ሲሶን፣ ከጌሶም ከኢታይ እጅ በታች ሲሶን ሰደደ። ንጉሡም ሕዝቡን እኔ ደግሞ ከእናንተ ጋር እወጣለሁ አላቸው። ከዚህ ክፍል እንደምንረዳው ዳዊት ከሰራዊቱ ጋር ለመውጣት ዝግጁ ነበር። እስቲ ያለፍ ብለን ቁጥር 3ን እንይ። ሕዝቡ ግን አትወጣም፣ ብንሸሽ ስለኛ አያስቡም፣ ከኛም እኩሌታው ቢሞት ስለኛ አያስቡም። አንተ ግን ለብቻ ከኛ ከአስሩ ሺህ ይልቅ ትበልጣለህ፣ አሁንም በከተማ ተቀምጠ ብትረዳን ይሻላል አሉ ይላል። እንግዲህ ተመልከቱ፣ ዳዊት ወደ ጦርነት እንዳይሄድ ሕዝቡ እየተከላከለ ነበር። አለፍ ብለን ደግሞ ቁጥር 4ና 5ን አብረን እንመልከት። ቁጥር 4ና 5ን ተመልከቱ። ንጉሡም መልካም የሚመስላችሁን አደርጋለሁ አላቸው። ንጉሡም በበሩ አጠገብ ቆመ። ሕዝቡም ሁሉ መቶ በመቶ ሺህ በሺህ እየሆኑ ወጡ። ንጉሡም ኢዮአብንና አቢሳን ኢታይንም ለብናቴናው ለአቤሴሎም ስለ እኔ ራሩለት ብሎ አዘዛቸው። ንጉሡም ስለ አቤሴሎም አለቆቹን ሁሉ ሲያዝ ሕዝቡ ሁሉ ሰማ ይላል። ተመልከቱ፣ በዳዊት ሕይወት ውስጥ ይህ በጣም አሳዛኝ ምዕራፍ ነው ወዳጆቼ። ምንም እንኳ ስለ ዳዊት አስከፊ ኃጢአቶች የሚናገሩ ምዕራፎችም እንዲሁ አሳዛኝ ምዕራፎች ቢሆኑም ይህን ምዕራፍ ይበልጥ አሳዛኝ የሚያደርገው ስለ ልጁ ስለ አቤሴሎም ሞት የሚናገር በመሆኑ ነው። ወደ ጦርነቱ እንዳይሄድ ስለ ከለከሉት ዳዊት በከተማው በር አጠገብ ሆኖ ወደ ጦርነቱ የሚሄደውን ሰራዊት እየተመለከተ ነበር። ጦሩ ኢዮአብ፣ አቢሳና ኢታይ በሚባሉ ሦስት አዝማቾች ይመራ ነበር። ለሦስቱም አዝማቾች በአቤሴሎም ላይ እንዳይጨክኑበት አደራ ብሎ ነግሯቸዋል። ይህን ሲናገር ሌሎች ወታደሮችም ሰምተውታል። አንዳንዶች ፈገግ ብለዋል፣ ሌሎች ደግሞ በአነጋገሩ ቅር ተሰኝተዋል። አቤሴሎምን የሚያውቁት በችግር ፈጣሪነቱ ነው። ስለዚህ ለአንዴና ለመጨረሻ መወገድ አለበት ይላሉ። ዳዊት ግን ልጁን በጣም ነበር የሚወደው ወዳጆቼ፣ በፍጹም መሞቱን አይፈልግም። ስለዚህም ለአቤሴሎም ራሩለት ብሎ አዘዛቸው። የዳዊት ሰዎችም የተናገረውን ሁሉ ሰምተዋል። እስቲ ከዚህ ቀጥሎ የተከሰተውን ሁኔታ ደግሞ ከቁጥር 6 እና 7 እንመልከት። ህዝቡም በእስራኤል ላይ ወደ ሜዳ ወጣ፣ ሰልፉም በፍሬም ዱር ውስጥ ሆነ። በዚያም የእስራኤል ህዝብ በዳዊት ባሪያዎች ፊት ተመቱ። በዚያም ቀን ታላቅ ውጊያ በዚያ ሆነ፣ 20,000 ሰውም ሞተ ይላል። እንግዲህ ተመልከቱ፣ ይህ ህዝባዊ ጦርነት ነው። እኛ ደግሞ ህዝባዊ ጦርነት የሚያስከትለውን ችግር በሚገባ እንረዳለን እናውቃለን። በዚህ ወቅት ወንድም ወንድሙን ይገላል። ዳዊት የጦርነቱን ሁኔታ የሚያቀነባብርና የጦር መሪ ነበር። አቤሴሎም ግን ዳዊትን ሆነ የተቀሩትን 3 አዝማቾች የሚመጥን አንድ ሰው የለውም። ስለሆነም የእስራኤል ልጆች በጦርነቱ ተሸነፉ። ከዚያም ሰልፉ በአገሩ ሁሉ ፊት ላይ ተበተነ። በዚያም ቀን ሰይፍ ከዋጠው ህዝብ ይልቅ ዱር ብዙ ዋጠ ይላል። ቁጥር 8ን ይመለከቷል። የአቤሴሎም ሠራዊት ወዳጆቼ ከዳዊት ሠራዊት ፊት ሲሸሽ በኤፍሬም ዱር ተዋጠ። በጦርነቱ ከሞተው ህዝብ ይልቅ ብዙ ሰዎች በዱር ተውጠዋል ማለት ነው። አቤሴሎም በኢዮአብ ስለመገደሉ የሚያወሳውን ክፍል ከቁጥር 9 እስከ 10 ባለው ስፍራ ላይ አብረን እንመለከታለን። እስቲ ሁለተኛ ሳሙኤል ምዕራፍ 18 ቁጥር 9 እና 10ን ተመልከቱ። በዚህ ክፍል አቤሴሎም በኢዮአብ መገደሉን ነው የምናየው። እስቲ እናንብበው። አቤሴሎም ከዳዊት ባሪያዎች ጋር በድንገት ተገናኘ። አቤሴሎምም በበቅሎ ተቀምጦ ነበር። በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ራሱም በዛፉ ተያዘ፣ በሰማይና በምድር መካከል ተንጠለጠለ። ተቀምጦበትም የነበረ በቅሎ አለፈ። አንድ ሰውም አይቶ እነሆ አቤሴሎም በትልቅ ዛፍ ላይ ተንጠልጥሎ አየው ብሎ ለኢዮአብ ነገረው ይላል። አቤሴሎም በመሸሽ ላይ ያለ ያላሰበው ችግር ደርሶበታል። በሌላ ወቅት ቢሆን ኖሮ ሁኔታው አስቂኝ ይሆን ነበር ወዳጆቼ። አሁን ግን ሁኔታው በጣም አሳዛኝ አድርጎታል። ኢዮአብም ለነገረው ሰው እነሆ ካየው ለምን ወደ ምድር አልመጣኸውም? 10 ብርና 1 ደግ እሰጥህ ነበር አለው ይላል። ቁጥር 11ን ይመለከቷል። የንጉሡ ልጅ አቤሴሎም እንዲገደል ኢዮአብ የነበረው ፍላጎት ይህን ሰው በጣም ነበር የገረመው። ስለዚህም ሰውየውም ኢዮአብን እኛ ስንሰማ ንጉሡ አንተንና አቢሳን ኢታምንም ብላቴናውን አቤሴሎምን ማንም እንዳይነካው ተጠንቀቁ ብሎ አዟልና 1000 ብር በእጄ ላይ ብትመዝን እጄን በንጉሡ ልጅ ላይ ባልዘረጋሁም ነበር። እኔ ቅሉ በነፍሱ ላይ ብወነጀል ኖሮ ይህ ከንጉሡ ባልተሰወረም አንተም በተነሳህብኝ ነበር አለው የሚለውን ቃል ደግሞ ከቁጥር 12 እስከ 13 ባለው ስፍራ ላይ እናገኛለን። ወታደሩ እንደምታውቀው ንጉሡ ማንም ልጁን እንዳይነካ አዟል። እኔ ብገለው እንኳ አንተ ራስህ ትቀጣኛለህ ማለቱ ነበር። ኢዮአብ ግን ቃላት ለመመላለስ ጊዜ አልነበረውም። ኢዮአብም እኔ ካንተ ጋር እንዲህ እዘገይ ዘንድ አልችልም ብሎ 3 ጦሮች በእጁ ወሰደ። አቤሴሎምም ገና በዛፍ ላይ ተንጠልጥሎ ሕያው ሳለ በልቡ ላይ ተከላቸው። 10ም የኢዮአብ ጋሻ ጃግሬዎች ከበቡት፣ አቤሴሎምንም መጥተው ገደሉት። ኢዮአብም ሕዝቡን ከልክሎ ነበርና ቀንደ መለከት ነፋ። ሕዝቡም እስራኤልን ከማሳደድ ተመለሰ። አቤሴሎምንም ወሰደው፣ በዱር ባለ በታላቅ ጉድጓድ ውስጥ ጣሉት። እጅግም ታላቅ የሆነ የድንጋይ ክምር ከመሩበት። እስራኤልም ሁሉ እያንዳንዱ ወደ ድንኳኑ ሸሸ የሚልን ቃል ደግሞ ከቁጥር 14 እስከ 17 ባለው ስፍራ ላይ እናገኛለን። ወዳጆቼ በአቤሴሎም ሞት አመጽ ሁሉ ጸጥ አለ። መገደል ቀርቶ መነካት እንኳን እንደሌለበት ንጉሡ ስላዘዘ ኢዮአብ አቤሴሎምን የመግደል መብት በፍጹም የለውም። ይሁን እንጂ የአቤሴሎም አመጽ አታክቶታል። እርሱ ቢሞት አመጹም እንደሚያከትም እርግጠኛ ነበር። አለፍ ብለን ከቁጥር 19 እስከ 22 ያለውን ደግሞ አብረን እናንብብ። የሳዴቅ ልጅ አኪማስ ግን እግዚአብሔር ጠላቶቹን እንደ ተበቀለለት ሮጬ ለንጉሡ የምሥራች ልንገር አለ። ኢዮአብም በሌላ ቀን እንጂ ዛሬ ወሬ አትናገርም፣ የንጉሥ ልጅ ሞቷልና ዛሬ ወሬ አትናገርም አለው። ኢዮአብም ኩሲን ሂድ ያየኸውን ለንጉሡ ንገር አለው። ኩሲም ለኢዮአብ እጅ ነስቶ ሮጠ። ዳግመኛም የሳዴቅ ልጅ አኪማስ ኢዮአብን የሆነ ሆኖ ኩሲን ተከትዬ እባክህ ልሂድ አለው። ኢዮአብም ልጄ ሆይ መልካም ወሬ የምትወስድ አይደለምና ትሮጥ ዘንድ ለምን ትወዳለህ አለ ይላል። እንግዲህ ተመልከቱ፣ ለንጉሱ የተሟላ መረጃ መስጠት እንደማይችል ስላወቀ አኪማስ የልጁን መሞት ለንጉሱ እንዲነግረው ኢዮአብ ፈቃደኛ አልነበረም። ቀጥለን ደግሞ ዳዊት ለአቤሴሎም ያደረገውን ለቅሶ እንመለከታለን። ከቁጥር 3 እስከ 4 ያለውን ተመልከቱ። እርሱም እኔ ብሮጥ ምን ይገዳል አለ። እርሱም ሩጥ አለው። አኪማስም በሜዳው መንገድ በኩል ሮጠ፣ ኩሲንም ቀደመው። ዳዊትም በሁለት በር መካከል ተቀምጦ ነበር። ዘበኛውም በቅጥሩ ላይ ወዳለው ወደ በሩ ሰገነት ወጣ። ዓይኑንም አቅንቶ ብቻውን የሚሮጥ ሰው አየ ይላል። ይህ በጣም ልብን የሚነካ ትዕይንት ነው። ዳዊት በር ላይ ሆኖ መልካም ወሬ እንዲመጣለት እየጠበቀ ነበር። ዘበኛውም ለንጉሡ ሊነግረው ጮኸ። ንጉሡም ብቻውን እንደሆነ ባፉ ወሬ ይኖራል አለ። እርሱም ፈጥኖ ቀረበ። ዘበኛውም ሌላ ሰው ሲሮጥ አየ። ዘበኛውም ለደጅ ጠባቂው ጮኾ እነሆ ብቻውን የሚሮጥ ሌላ ሰው አየው አለ። ንጉሡም እርሱ ደግሞ ወሬ ይዞ ይሆናል አለ። ዘበኛውም የፊተኛው ሩጫ እንደ ሳዶቅ ልጅ እንደ አኪማስ ሩጫ ይመስላል አለ። ንጉሡም እርሱ መልካም ሰው ነው፣ መልካምም ወሬ ያመጣል አለ። አኪማስም ጮኾ ንጉሡን ሁሉ ደህና ሆኗል አለው። በንጉሡም ፊት በምድር ላይ በግንባሩ ተደፍቶ በንጉሡ በጌታዬ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክ እግዚአብሔር ይመስገን አለ። ንጉሡም ብላቴናው አቤሴሎም ደህና ነውን አለ። አኪማስም ኢዮአብ እኔን ባሪያህንና የንጉሡን ባሪያ በላከ ጊዜ ትልቅ ሽብር አይቻለሁ፣ ምን እንደሆነ ግን አላወቅኩም ብሎ መለሰለት ይላል። ዳዊት አኪማስን ልጄ አቤሴሎም ደህና ነው በማለት ብቻ ነበር የጠየቀው። አኪማስ ግን ለንጉሡ የሚነግረው የተሟላ መረጃ አልነበረውም። አቤሴሎም መሞቱን እንኳን አያውቅም። ዛሬም ወገኖቼ በቤተ ክርስቲያን ውስጥ አንዳንድ እግዚአብሔር ሳይልካቸው ሁሉም ሰላም ነው፣ ሁሉም ደህና ነው በማለት የሚያውጁ ሰዎች አሉ። ሁሉ ግን ደህና አይደለም። ሰው ኃጢአተኛ ስለሆነ አዳኝ ያስፈልገዋል። ኢየሱስ ክርስቶስ ለእኛ ሲል በመስቀል ላይ መሞቱን ማወቅ ይኖርብናል። ሰው ዳግም መወለድ አለበት። ብዙዎች ግን እንደ አኪማስ የተሟላ መረጃ የላቸውም። አኪማስ ዳዊት መስማት የሚገባውን መረጃ ሊሰጠው አልቻለም። ቁጥር 31ን ተመልከቱ። እነሆም ኩሲ መጣ። ኩሲም እግዚአብሔር በላይ የተነሱትን ሁሉ ዛሬ እንደ ተበቀለልህ ለጌታዬ ለንጉሡ ወሬ አምጥቻለሁ አለ ይላል። ተመልከቱ፣ ዳዊት በመጀመሪያ ያቀረበው ጥያቄ ስለ አቤሴሎም ደህንነት እንደ ነበር ልብ እንድታደርጉ እፈልጋለሁ። ለእርሱ ዋናው ቁም ነገር የልጁ ደህንነት እንጂ ጦርነቱን ማንም አሸነፉ አልነበርም። እስቲ ቁጥር 32ን እኒ ንጉሡም ኩሲን ብላቴናው አቤሴሎም ደህና ነውን አለው። ኩሲም የጌታዬ የንጉሡ ጠላቶች በክፉም የተነሱብህ ሁሉ እንደዚያ ብላቴና ይሁኑ ብሎ መለሰለት ይላል። ይገርማል፣ አመላለሱ ልዩ ነበር። ኩሲ የተሟላ መረጃ ነበረው። ጨዋነት ባለው መልኩ የልጁን መሞት ነገረው። ከዚያ በኋላ ደግሞ ዳዊት መራራ ለቅሶ ሲያለቅስ እንመለከተዋለን። በመጽሐፍ ቅዱስም ሆነ በሌሎች ጥንታዊ ሥነ ጽሑፎች ውስጥ ይህን የመሰለ ልብን የሚሰብር ለቅሶ አልታየም። እስቲ የዛሬውን የመጨረሻ ምንባብ ክፍላችንን ከቁጥር 33 እንመልከት። ንጉሡም እጅግ አዘነ፣ በበሩም ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ሆይ፣ በአንተ ፋንታ ሞቼ ኖሮ ቢሆን ልጄ አቤሴሎም ልጄ ሆይ ይል ነበር ይላል። በእውነትም እጅግ ያሳዝናል ወዳጆቼ። አንዳንዶቻችን ይህን የዳዊትን ሐዘንና ልብ ስብራ ስንመለከት እግዚአብሔር ሆይ ዳዊትን ስለ ኀጢአቱ በበቂ ሁኔታ ቀጥተዋል፣ ከዚህ በኋላስ ይብቃው የሚል ዝንባሌን ይፈጥርብናል። እግዚአብሔር ወዳጆቼ እያንዳንዳችንን ከዚህ ዐይነት ውድቀት ይጠብቀን። እግዚአብሔር በኀጢአታችን ይህንን የመሰለ ቅጣት እንዳይሰጥና እንዳያደርስብን በእውነት በየቀኑ በንሳ በፊቱ መውደቅ ይኖርብናል። ሰው በደለኛ ነው ወዳጆቼ። በልጁ በጌታ በኢየሱስ ክርስቶስ በኩል ደግሞ ኃጢአታችን ይቅር ተብሎልናል። በርግጥ ማንኛችንም ብንሆን ዛሬም ጻድቅ አይደለንም። ነገር ግን በአባቱ ቀኝ ያለው ኢየሱስ ክርስቶስ ኃጢአታችንን መተላለፋችንን ስለኛ ይቅር ይልልናል። እንግዲህ እናንተ የጽዮን መንገደኞች እንደምንድናችሁ?
ክርስቲያን ወገኔ በዚህ ዘመን ያለ የጽዮን ጉዞን እንዴት አደረገ? አመመ ደከመ ወይስ በርትታል? የመስቀል ጉዞ እንደምን ይዞሃል? የመስቀል ጉዞ እንደምን ይዞሃል? ጌታን ስትቀበል መጀመሪያ ጊዜ የነበረ ፍቅር የጸሎት ኑዛዜ ዛሬም ካንተ ጋር ነው ወይስ ጠፍቶብሃል? እንዴት ትጓዛለህ? እንዴት ይዘኸዋል? ክርስቲያን ወገኔ በዚህ ዘመን ያለ የጽዮን ጉዞ እንዴት አደረገ? ደከመ ወይስ በርትታል? የመስቀሉ ጉዞ እንደምን ይዞሃል? የመስቀሉ ጉዞ እንደምን ይዞሃል? ተራራ ላይ ወጥተህ ትፈነድቃለህ ወይስ በሸለቆ ታለቅሳለ? የነበረ ሁሉ ካንተ ተለይቶ ልብ ተሰብሮበት ትተካክዛለ። ክርስቲያን ወገኔ በዚህ ዘመን ያለ የጽዮን ጉዞ እንዴት አደረገ? ደከመ ወይስ በርትታል? የመስቀሉ ጉዞ እንደምን ይዞሃል?
ጌታ የተወደዳችሁ አድማጮቻችን፣ እንግዲህ የዛሬው ጥናታችን በዚህ ላይ ያበቃል። ነገ ደግሞ የሚቀጥለውን ምዕራፍ ማለትም ምዕራፍ 19ን ይዘንላችሁ እንቀርባለን። ለእኛ መጸለይን አትተው። እናንተ በተንበረከካችሁና በጌታ ፊት ስለ እኛ ስታቀርቡ ኖ እግዚአብሔር በረከቱን ለእያንዳንዳችን ያፈሳል። እግዚአብሔርም በጠላት ላይ ሁሉ ድልን ይሰጠናል። እግዚአብሔር የተመሰገነ ይሁን። ደህና አደሩ።
ክርስቲያን ወገኔ በዚህ ዘመን ያለ የጽዮን ጉዞ እንዴት አደረገ? አመመ ደከመ ወይስ በርትታል? የመስቀሉ ጉዞ እንደምን ይዞሃል? የመስቀሉ ጉዞ እንደምን ይዞሃል?
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።